se generó.
Amén.
በመካከላችሁ በመገኘቴ በጣም ደስ ብሎኛል። ፊንላንድ የመጀመሪያ ጊዜ ባይሆንም እናንተ ቤተክርስቲያን የመጀመሪያ ጊዜ ነው። ሰለሞን ባላለሁኝ የመጣውት በመጀመሪያ ከወንዶገነት የሚያውቃለ? ዋው አረ ብዙ ናችሁ እንዴ? እዛ ተወልዳችሁ ብቻ እንዳይሆን ደሞ አንዳንዶቻችሁ ከወንዶገነት ነው ቀጥሎ ስዊድን ኡፕሳላ ከተማ ከዛ ወጣ ብዬ ነው ምኖረው። ግን ኡፕሳላ ከተማ ባለችው ፔንቲኮስታል ቸርች የወንጌል አማኞች ቤተክርስቲያን አለችን እዛ ነው ማገለግለው። ከዚያ ደግሞ በመቀጠል ሙሉ ጊዜ መስራው በመጽሐፍ ቅዱስ ህትመት ላይ ነው። ወደ 3 አመት ከመናምን ሰርቻለሁ በዛ ስራ። እና በመካከላችሁ ለመጣ በመቻሌና ስለተፈቀደልኝ እግዚአብሔርን አመሰግናለሁኝ። ቀጥሎም ደግሞ ቤተክርስቲያኑንና ቤተክርስቲያኒቱን መጋቢ ዳኒ አመሰግናችኋለሁ። እግዚአብሔር ይባርካችሁ። እንግዲህ ስለ ራሴ ከወንዶገነት ከመምጣቴ ሌላ 3 ልጆች አሉኝ። እኛ ከአፍሪካ ስንመጣ አንድ ሚስት አለ የሚሉት ወሬ እኔ አይገባኝም። አንድ ሚስት ነው ያለ ደስ አይለኝም ሰው እንደዛ ሲል እኔ በበኩሌ። እና 3 ልጆች አሉን። ባለቤቴ ማርያ ትባላለች የስዊድን ሀገር ዜጋ ናት። ከተጋባን ወደ 26 አመት አልፎናል። ያው ወንዶች ቀኑን መቁጠር ሰነፎች ነን አይደል? እንግዲህ አበባውን እንዳንረሳ እግዚአብሔር ይርዳል። ደስ ብሎኛል በጣም። እስቲ መጽሐፍ ቅዱሳችሁን ያዛችሁ ስንት አላችሁ? ዋው ጥሩ ነው። ሞባይል አይቆጠርም። እንግዲህ እኔ መጽሐፍ ቅዱስ ህትመት ላይ ስለምሰራ መጽሐፍ ቅዱስ ይዞ የማይሄድ ሰው ደስ አይለኝም። ለመሰላችሁ በዚህ ህትመት ምሰራው እኔ አላትምም። እኔ ማደርገው ምንድነው በየአካባቢው የዞርኩኝ ምን ያስፈልጋል በሚል ጥያቄን ሲቀርብልን ሄጃ ያለው ከዛ ደግሞ ለዛ ገንዘብ አፈላልጋለሁ። ከዛ ደግሞ ከታተመ በኋላ ከታደለ በኋላ ምስክርነቶችን ሰብስቤ ለሚሰጡን ለፓርትነሮች ለቤተክርስቲያኖች እንደናንተ እንደዚህ ስንጎበኝ እንነግራለንና የኔ ስራ የፊልድ ኮርዲኔት ፊልዱን ኮርዲኔት ማድረግ ነው። እና ወገኖች እኔ ያደኩት በኮሙኒስት ጊዜ ኢትዮጵያ መጽሐፍ ቅዱስ ቤታችን የነበረው አንድ መጽሐፍ ቅዱስ ብቻ ነበር። እሱም ያባቴ ነው። አይፈቀድም መንካት። እሱ ሲኖር ብቻ ነበር ምናነበው ማታ ማታ። እሱ ካለ ቤት ካለ አንድ ምዕራፍ ወይም ሁለት ምዕራፍ ታላቅ ወንድሜ ሳሙኤል አለ እሱ ፈጣን ነበር ሲያነብ። እኔ ደግሞ ኮልታፋ ነበርኩኝ በጣም ከዚህ የባሰ ረ ማለት አልችልም። እና እሱ ነው ብዙውን ምዕራፍ የሚያነበው። እኔ ትንሽ ሞክር ነበረ። ከዛ ሌላ መጽሐፍ ቅዱስ አልነበረኝም እስከ ብዙ አመታት። ሃይ ስኩል ገብቼ በኋላ ነው የግሌ መጽሐፍ ቅዱስ የደረሰኝ። ውድ ስለሆነ አልነበረም። ዋጋው በጣም ርካሽ ነው። ትልቁ ዋጋ 3 ብር ነበር በኔ ጊዜ። ግን ያው ጊዜው መጥፎ ስለነበረ መጽሐፍ ቅዱስ እንደልብ አልተገኘም። መጽሐፍ ቅዱስ አትርሱ። ከስራም ብትመጡ ስራ ስትሄዱ ይዛችሁ ሂዱ ብዬ እመክራለሁ። ያው ትንሽ ሁለት ፊት ሁለት ጸጉር አለኝ። ከግማሾቻችሁ ምን ማለት እንደሆነ ታውቃላችሁ። እግዚአብሔር የተመሰገነ ይሁን። ነገ ከመጣችሁ ስለ ስራዬ በተሻለ አንዳንድ ነገር ነግራችኋለሁ። እና በጣም ደስ ብሎኛል። ይሄ ልዩ ቀን ነው ለክርስቲያኖች፣ ለኛ ለምናምን አይደለም። ነገር ግን ፓስተር እንዳልከውም የሐዘን ቀን አይደለም። እኔ የጌታ እራት እንደዚህ ቀርቦ የሚታዘን ነገር አይገባኝም። የጌታ እራት የደስታ ጊዜ ነው አይደል እንዴ? የጌታ እራት የደስታ ጊዜ ነው። ሞቱና ትንሳኤውንም ስናስብ የምናስበው ነገር በእርግጥ ምን እንደሆነ ማወቅ መልካም ነው። እዛ መስቀል ላይ ምን ሆነ? እና ነጮቹ በተለይ ስዊድኖቹ አንዳንዴ በቃ ገናና ፋሲካ ሲመጣ ክርስቶስ የተወለደና የሞተ የተነሳ ይመስላቸዋል። ኖ እሱ ብዙ ዓመታት በፊት 2000 ዓመታት አካባቢ ነበረ የሞተውም የተወለደውም የሞተውም የተነሳውም። ግን ያን ድል ነው በዚያ ድል ውስጥ ነው እንድንገባ የሚያስፈልገው። እና ዝም ብሎ የመጣም አይደለም። በብዙ ነገር በብዙ ዋጋ የመጣ ነገር ነው። ለዚህም ነው ዮሐንስ ሲናገር ምን ይላል? የዮሐንስ ወንጌል ላይ ምን ይላል? በመጀመሪያው ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር ይላል። በመጀመሪያ ቃል ነበር ወገኖች። ይሄ ቃል ነው የተገለጠው እንጂ ዝም ብሎ ድንገት እግዚአብሔር ልክኛ አንዴ የሆነ ነገር ደንግጠን አንድ አክሽን እንደምንወስደው ድንገት የወሰደው ነገር አይደለም። እግዚአብሔር ከዘመናት በፊት በዘፍጥረት 3:15 ላይ የተናገረው የሴቲቱ ዘር ነው። ተወልዶ አንዲት ማርያም ነው ገናን ካሳለፈን 3 ወር አካባቢ ነው። በገና ጊዜ ሰምታችኋል ያን ወንጌል፣ ሉቃስ ወንጌልን በተለይ እና ድንገት አይደለም የመጣው። እሱ ታስቦና ታቅዶ የተወለደ አምላክ ነው። አሜን። ከዚያም ታስቦና ታቅዶ የሞተልን ጌታ ነው። እኔ ዛሬ ከዚህ ሳካፍላችሁ እንድትወስዱትና እንድትይዙት የምፈልገው ነገር ያን የክርስቶስን ባህሪ እንድንወርሰው ነው። ክርስቶስ ማን ነበረ? እግዚአብሔር ነው። ክርስቶስ ማን ነው? የተነገረው የእግዚአብሔር ቃል ነው የነበረ። እሱ ራሱ ቃል የሆነ እሱ ራሱ ዘንድ ቃሉ የነበረ አምላክ ሰው የሆነ ሰው አልመሰለም አምላካችን። አገር ቤት አሁን አዲስ የመጡ ነገሮች አሉ። ሰው መሰለ እንጂ ሰው አይደለም። ፍጹም ሰው ፍጹም አምላክ ነበር። ይሄ ነው የመጣው እና ጌቴሴማኒ ላይ የሆነው ነገር የሚያሳቅቅ ነው። የሚያሳቅቅ የሚከብድ ልንረዳው ማንችለው ነገር ነው። ነገር ግን ያንን አልፎ ወደ መስቀል ተሸክሞ እርጥብ መስቀል ሊሆን ይችላል እና ያንን ተሸክሞ ከዚያ ሲሰቀል ሲተፋበት ምንም ደስ የሚል ነገር አልነበረውም። መስቀል ደስ የሚል ነገር ቢኖረው ኖሮ ዛሬ እኔና እናንተ ለዚህ ባልደረስን ነበር። መስቀል ቀላል ቢሆን ኖሮ ዋጋችን ባልተከፈለ ነበር። አሜን። እና ወደ አንድ ክፍል ልውሰዳችሁና ከዛ አነብና እንጀምራለን። የሐዋርያው ጳውሎስ መልእክት የመጀመሪያይቱ ወደ ቆሮንቶስ ሰዎች ምዕራፍ 1 ከቁጥር 18 ያለውን በጌታ ስም አነባለሁ። ታገኛችሁት? ሞባይል እንግዲህ ያያዛችሁ የሚወዳደራችሁ የለም ለማግኘት መቼም። እሺ እንዲህ ይላል በጌታ ስም አነባለሁ። የመስቀሉ ቃል ለሚጠፉት ሞኝነት ለኛ ለምንድን ግን የእግዚአብሔር ኃይል ነውና። ታገኛችኋላ? የጥበበኞችን ጥበብ አጠፋለሁ ያስተዋዮችን ማስተዋል እጥላለሁ ተብሎ ተጽፏልና። ጥበበኛ የት አለ? ጻፊስ የት አለ? የዚች ዓለም መርማሪስ የት አለ? እግዚአብሔር የዚችን ዓለም ጥበብ ሞኝነት እንዲሆን አላደረገምን? በእግዚአብሔር ጥበብ ምክንያት ዓለም እንደ እግዚአብሔር በጥበቧ ስላላወቀች በስብከት ሞኝነት የሚያምኑትን ሊያድን የእግዚአብሔር በጎ ፈቃድ ሆኗልና ይላል። እንጸልይ። ሃሌሉያ ሃሌሉያ። የመስቀሉ ቃል ለሚጠፉት ሞኝነት ለኛ ለምንድን ግን የእግዚአብሔር ኃይል ነው። የእግዚአብሔር ኃይል ነው የመስቀሉ ቃል። ይህ የእግዚአብሔር ኃይል አግኝቷችኋል። ይህ የእግዚአብሔር ኃይል በመካከላችን አለ። ይህ የእግዚአብሔር ኃይል ነገሮቻችንን ሊሰራና ሊለውጥ በመካከላችን አለ ወገኖች። ስለዚህ ዛሬ ወደዚህ ወደ እግዚአብሔር ኃይል እንገባለን እንጂ እኔና እናንተ የምናዝንበት የምንቆዝምበት ቀን አይደለም። ሃሌሉያ። ምንም እንኳን በካላንደር ስቅለት ቢሆንም ይህ ቀን የዚህ የእግዚአብሔር ኃይል መገለጫና ከዚህ ከእግዚአብሔር ኃይል ጋር የምንገናኝበት መገናኘታችንን ደግሞ የምናድስበት ቀን ነው ወገኖች። አሜን። ሃሌሉያ። አባት ሆይ ስለ መልካምነትህ እናመሰግናለን። ስለ ቸርነትህ እናመሰግናለን። ከዘመናት በፊት ልጅህን ለኃጢአታችን ሞት እንዲሞት ዋጋን እንዲከፍል ስለመረጥከውና እሺ ብለህ ስለላከና መሰግናለን። ክብር ምስጋና ላንተ ይሁን፣ እልልታ ላንተ ይሁን፣ ስግደት ላንተ ይሁን። ጌታ ሆይ እናመሰግናለን እናከብርሃለን። ሃሌሉያ። ማንንም አይከፍለውን ዋጋ እንዲከፈልልን አንተው ራስ ይሄንን ስላዘጋጀህልን ስም ይባረክ። ጌታ ሆይ ዛሬ ተሰብስበናል ከዚህ ኃይል ከሆነው ከመስቀል ጋር እንድንገናኝ እርዳ። ከመስቀል ቃል ጋር አገናኘን ዛሬ። ይህ የመስቀል ቃል ደግሞ በሕይወታችን የሚሰራ ወደ አንተ እስክንመጣ ድረስ የሚረዳን የሚጠብቀን እንዲሆን ጸልያለሁ። ጌታ ሆይ እነሆ ተሰብስበናልና ቃልህን ግለጥልን። እኔም ባሪያህን እርዳኝ። እዚህ መተን ዝም ብለን እንዳንሄድ አንተ ተናገረ። የቃል ደጆች የተከፈቱ ይሁን በኢየሱስ ክርስቶስ ያው ስም አሜን። እንግዲህ የክርስቶስን ያው ትንሳኤው እሁድ ነው፣ ካላንደሩ ላይ ነው እንጂ ተነስተዋል እሱ አይደለም። ስለዚህ ሁለቱንም እየቀላቀልኩ ነው እንትምለው። በብዙ ሰዎች አመለካከት የክርስቶስ ትንሳኤ የመቃብሩ ባዶነት ብዙ ነገርን በቃ በብዙ መልኩ ሊገልጡት ይፈልጋሉ ሊያብራሩት እና አልሆነም ከሚለው የተነሳ እኔና እናንተ እዚህ የተሰበሰብነው ስለሆነ ብቻ ነው። እዚህ ጋር ያልመጡ ሰዎች ወይም ወደ ጌታ ያልመጡ ሰዎች ይሄንን ስላልገባቸው ነው። ለዚህም ነው የመስቀሉ ቃል ለሚጠፉት ሞኝነት፣ ለኛ ለምንድን ግን የእግዚአብሔር ኃይል የሆነው። የእግዚአብሔር ኃይል እንዴት ሆነ? የመስቀሉስ ቃል ምንድነው? የመስቀሉ ቃል ክርስቶስ ነው። አሜን። በመጀመሪያ ማነው በላም ነው ሲናገር ስለ ኢየሱስ ምን አለ? አይዋለው አሁን ግን አይደለም አይደል የሚለው እመለከታለሁ በቅርብ ግን አይደለም፣ ከያዕቆብ ኮከብ ይወጣል ከእስራኤል በትር ይነሳል የሚልለት ብዙ አመታት ቀድሞ ይሄ ሰው በአንድ ጎኑ ይሄ የሚያስቅ ነብይ ነው። ችግር ነበረበት አይደል? ትንሽ ግን ያየው ነበር። አየዋለሁ አሁን ግን አይደለም፣ እመለከታለሁ በቅርብ ግን አይደለም፣ ከያዕቆብ ኮከብ ይወጣል ይላል። ሰዎች ድንገት አስቦ እግዚአብሔር ስላልተሳካለት በአዳምና በሔዋን መውደቅ ድንገት በቃ በተፈጠረው ነገር ሊሰራና ያንን ሊያስተካክል ኢየሱስ ክርስቶስን በኋላ እንደላከ አድርገው ይቆጠራል። ዘፍጥረት 3:15 ላይ መጀመሪያውኑ ሲናገር አዳምና ሔዋን ከወደቁ በኋላ በቃ በአንተና በሴቲቱ ዘር ጠላትነት ይኖራል ነው ያለው አይደል? ያ ጠላትነት ያ ምንድነው? ጠላትነት ኖሮ ብቻ እንዲቀር ሳይሆን ያ ጠላትነት ደግሞ በሴቲቱ ዘር እንዲቀጠቀጥ ጌታ ፈልጓል። ያ የሚቀጠቀጥበት ምክንያት እኔና እናንተ በዚያ ድል ውስጥ እንድንኖር ነው። እኔና እናንተ የሚያስፈልገን የሚያስቸግረን ነገር እንድናገኘው ያንን በአሸናፊነት እንድንራመድ ስለሚፈልግ ነው እግዚአብሔር። ነገር ግን ያ አሸናፊነት የሰማይ ወራሽነትን ብቻ ሳይሆን በዚህ ምድር ላይ ደግሞ የምንመላለስበትና የምንኖርበት ነው። እንደ እግዚአብሔር ለሰማይ ብቻ ቢያጨን ኖሮ ከዳን በኋላ ወዲያው ፊሊፖስ ኤርላይንስ አለ ወዲያው ይወስደናል አይደል እንዴ? ወዲያው ምንም ጣጣ የለውም። ግን እዚህ በመድር ላይ سنኖር በመከራውም እንድናየው እንድንቀምሰው እንግዲህ አንዳንድ ችግር ያላየ ሰው አለ ብዬ አላስብም። አንዳንድ ነገር በክርስትና መፈተና አለ፣ አንዳንድ ነገር በሌላ ነገር መፈተና አለ። በዚያ ሁሉ አልፈን ለቅድስት የሆነች እቺ ቤተክርስቲያን ንጽህት ሆና ያለ ነቀፋ ሆና ቆንጆ ሙሽራ ክርስቶስ ይጠብቃል አይደል እንዴ? ለዚያ እንድንዘጋጅበት ቤተክርስቲያን አለች። ቤተክርስቲያን የሙሽራይቱ ምትዋብበት ምንዋበው እዚህ ሆነ ነው ምንሰራውና ይሄ ቃል ነው ብዙ ነቢያት የገለጡ። ኢሳይያስ ብዙ ቦታ ተናግሯል፣ እንዴት እንደሚሞትም ሁሉ ተናግሯል። ያንን እኔ ዛሬ ያው ስለምታውቁት ብዙ በዛ ላይ ትኩረት መስጠት አልፈልግም። ድሉን ነው እና የሆነውን ነገር ግን እንድናገኘውና ወደዚያ እንድንገባ እግዚአብሔር ይፈልጋል ብያምናለሁ። እና የመስቀሉ ቃል ብዙዎች በቃ ያናንቁታል፣ እንዳለ ሆነ እንዳልተፈጠረ። ደቀ መዛሙርት ኢየሱስ ክርስቶስን አስከሬኑን ከተቀበረ በኋላ በሶስተኛው ቀን ስለማይነሳና ስላልተነሳ እንደሰረቁትና እንደደበቁት ሌላ ቦታ እንደቀበሩት እንደገና ደግሞ አንዳንዱም ያወራውን እኔ አንዳንዴ ይከብዳል ሌላ ሰው እንደቀበሩ ሁሉ አድርገው የሚናገሩ ሰዎች አሉ። ከዚያም የተነሳ ብዙ የስተት ትምህርቶች ወጥተዋል። ነገር ግን ለኔና ለናንተ ምንድነው የእግዚአብሔር ኃይል ነው። የእግዚአብሔር ኃይል እንዴት ሆነ? የእግዚአብሔር ኃይል ይሄ ነገር የሆነበት ነገር በመጀመሪያ ደረጃ እግዚአብሔር ያሰበው ነገር ስለሆነ ነው። እግዚአብሔር ያቀደው ነገር ስለሆነ ነው። እግዚአብሔር ሞትን ድል ሊነሳበት የፈለገው ወይም ያዘጋጀው መንገድ ስለሆነ ነው። ለዚያም ነው በመጀመሪያ ቃል ነበር ይላል። ምንድነው ቆሮንቶስ ላይ ያነበብነው? አንደኛ ቆሮንቶስ 1:18 ላይ ያነበብነው የመስቀሉ ቃል ይላል። እዚህ ጋር ዮሐንስ 1:1 ላይ ደግሞ ምንድነው የሚለው? በመጀመሪያው ቃል ነበር ይላል። ይህ የመስቀል ቃል ክርስቶስ ነው። መስቀሉ ላይ አንድ ቸርች ነበር ድሮ ሀገር ቤትና መስቀሉ አለ ማለት እኛ ግን የተሰቀለውን ክርስቶስን እንሰብካለን ይላል። እና ቀስ ይያለ በየአንድ ፊደል እየወደቀ የተሰቀለው ጠፋ፣ ከዚያ ክርስቶስን ጠፋ፣ በዛ ምን ቀረ? እኛ ግን እንሰብካለን የሚለው ቀረና ኖ እኛ ምን ሰብከው መስቀል ላይ የተሰቀለውን ክርስቶስን ነው። አሜን። እና ይህ ክርስቶስ ይህ መስቀል ላይ የሞተው ክርስቶስ በመጀመሪያ ቃል የነበረ ነው። ቃል ምንድን ነው? እግዚአብሔር ሰማይና ምድርን የፈጠረበት መሳሪያ ነው። እግዚአብሔር እኔና እናንተን ካለ መኖር ወደ መኖር ያመጣን አምላክ ነው። እኛ ሳንጸነስ በፊት ያሰበበት መንገድ ቃል ነው። ቃል መፍጠር ብቻ ሳይሆን ተፈጥሮን ብቻ ሳይሆን እኔና እናንተን ሳይሆን ደኑን፣ ተራራውን፣ ሸንተረሩን ብቻ ሳይሆን የፈጠረው ያን የፈጠረውን ደግሞ ያኖረበት ሰስቴን ያደረገበት መሳሪያ ነው ቃል። ያ ብቻ አይደለም፣ ከእግዚአብሔር አፍ የሚወጣው ቃል የሚያኖር ቃል ነው። እኔና እናንተ የምንኖረው በእግዚአብሔር ቃል ነው። ኢየሱስ ክርስቶስ በማቴዎስ 4 ላይ ከጾምና ከጸሎት በኋላ ከ40 ቀኑ በኋላ ጠላት ሰይጣን አግኝቶት ሲፈትነው ምንድነው ያለው? ሰው በምንድነው በእንጀራ ብቻ አይኖርም፣ ነገር ግን ከእግዚአብሔር አፍ በሚወጣ ቃል እንጂ። ስለዚህ ከእግዚአብሔር አፍ የሚወጣ ቃል እኔና እናንተን የሚያኖርና ለኔና ለእናንተ ነገሮቻችንን የሚለውጥ የእግዚአብሔር ቃል ነው። ስለዚህ ይህ የመስቀሉ ቃል እኔና እናንተን የሚያኖር ነገሮቻችንን የሚሰራ ብቻ ሳይሆን ኃጢአታችንን የሰረየበት መሳሪያ ነው። ይህ ቃል የኔና የእናንተ ኃጢአት መስቀል ላይ ክርስቶስ ተሰቀለለት። እኔ አንዳንዴ ግራ ቢገባኝም ግን አሰራሩን አስቡ። በዓለም ሁሉ የተወለደው ብቻ ሳይሆን በጊዜው ያልተወለደ እስከ ዛሬ ድረስ ነገ የሚወለድ ክርስቶስ እስኪመጣ ድረስ የሚወለዱ ሰዎች ሁሉ ኃጢአት ፈልገውት ጌታ አዳኜ ነው ብለው ቢቀበሉት ያንን ኃጢአት ሁሉ በራሱ ላይ ተሸክሞ መስቀል ላይ ክርስቶስ ለዛ ኃጢአት ሁሉ ተሰቀለ እና ይህ ቃል ትልቅ መሳሪያ ነው። ትልቅ መሳሪያ ነው ብናቀው ቢገባን እና ይህ ቃል በመጀመሪያ የነበረው ቃል በቃ እግዚአብሔር ሁሉንም ነገር ያደርግበታል። ክርስቶስ እስኪመጣ ድረስ እግዚአብሔር ያን ቃል በስራ ላይ አድርጎታል። ያ ቃል ምናከብረውና የምንኖርለት ሊሆን ይገባል። ያ ቃል የምንታዘዘው ሊሆን ይገባል። ያ ቃል የምናከብረው ሊሆን ይገባል። ያ ቃል የምንኖርለትና የምንተጋለት ሊሆን ይገባል። ያ ቃል የምንታዘዝለት ሊሆን ይገባል። እንደ ሌሎቹ ፈላስፋዎች፣ እንደ ሌሎች እንደማይቀበሉት ሰዎች፣ እንደ ሌሎች ሊሰሙትና ሊያምኑት እንደማይፈልጉ ካህዲዎች ክደን የምንኖረውና የምንችለው ቃል አይደለም ወገኖች። ይህ ቃል ወሳኝ የሆነ ንብረታችን ነው። ይህ ቃል ሁለንተናችን ነው። ይህ ቃል አሸናፊያችን ነው። በዚህ ቃል ነው ብዙዎች ለዚህ ቃል መጽሐፍ ቅዱስ ውስጥ እንደተገዙ እናያለን። ነገ በሚኖረን ነገር አንድ ሰው አንስቼ በዛ እናገራለሁ እና ቃል ያለው ሰው ይሻገራል ወገኖች። ቃል ዝም ብሎ ቃል አይደለም። በቀን እንግዲህ እህቶች ብዙ ቃል ትናገራላችሁ፣ ይቅርታ ባለቤቴ እዚህ ስለሌለች እናገራለሁ። በስዊድንኛ ቱርቦ ታንግ ይሏታል። በጣም ፈጣና ስትናገር፣ ከዚያም ደግሞ በቀን ብዙ ቃል ትናገራለች። ኖርማል ሰው እስከ 6000 ሰው ይናገራል፣ እስከ 6000 ቃላት ይናገራል። እህቶች ስንት እንደምትናገሩ አላቅም። ጌታ የሰጣችሁ ነገር ነው፣ በርቱበት። ግን ምንድነው የምናወራው ቃል? ምንድነው ካንደበታችን የሚወጣው ቃል? የሚያንጽ ነው ወይ? የሚሰራ ነው ወይ? እምነት ነው ወይ? ብዙ ሰው ብዙ ቃል ይናገራል። ብዙዎቹ በራሳቸው ላይ ሞትን ይናገራሉ፣ ሞትን ያውጃሉ፣ ዲፕሬሽንን ያውጃሉ፣ የደከመ ነገርን ያውጃሉ። እኔና እናንተ ግን ከኔና ከእናንተ የሚወጣው የመስቀሉ ቃል ኢየሱስ ክርስቶስ ሊሆን ይገባል። አሜን። ለዚህም ነው አንዳንድ ሰዎች ቃል እኔ በህይወቴ አንድ ጊዜ ከባድ ነገር ገጥሞኝ በቃ ቃል የሚል ነገር መጣልኝ። ቃል እግዚአብሔር ቃል ስጠኝ አልኩት። እግዚአብሔር ቃል ሰጠኝ። ያ ቃል ነገሩን በቃ እንዳልነበር አደረገው። እንዲህ ምን ልበላችሁ፣ ወረቀት ውስጥ እርጥብ ነገር ትከታላችሁ አይደል? ከዚያ ያ ድንገት ረስርሶ ምን ይሆናል? ከፍ ስታረጉት ጧ ብሎ ይወድቃል አይደል እንዴ? እንደዛ በቃ ወደቀልኝ። በማላስተውለው መልኩ ከመቅጽፈት ነው ይሄ የሆነው። እና የእግዚአብሔር ቃል ሲኖራችሁ እንደዛ ነው የሚሆነው። ያ ቃል ደግሞ ሙሉ የእግዚአብሔር ቃል ነው አይደል እንዴ? ነገር ግን ከዚህ ቃል ውስጥ ደግሞ እግዚአብሔር ለየት ያለ ነገር፣ አንድ ነገር ስፔሲፊክ ለሆነ ለተለየ ነገር የተለየ ዓላማ ያለው ቃል እግዚአብሔር ይሰጣችኋል። ወገኖች ዘንድሮ የምንሻገረው ከነቢያት በሚወጣው ቃል ብቻ ሳይሆን በእግዚአብሔር ቃል ነው፣ በክርስቶስ ነው። ወገኖች ነቢያትን እወዳለሁ፣ ችግር የለብኝም። ነገር ግን የእግዚአብሔር ቃል በውስጡ ብዙ ነገር ይዟል። ሕክምና ላይ የምትሰሩ ሰዎች እኔ ምንም አላውቅም፣ እኔ በያያጅ ምናምን አናጢ ምናምን ነኝ። እና ምንድን ነው በስዊድንኛ ነው ሌዘር ጋይድድ ሰርጀሪ ይሰራል። ሌዘር ጋይድድ ነው ምናምን፣ በቃ በሌዘር እንዲህ ገብተው ብዙም ሳይቀዱ ምን ሳይሉ ይገባሉ አይደል? የእግዚአብሔር ቃል አንድ ቃል ከዚህ ውስጥ ሲወጣ ልክ ሌዘር ጋይድድ ሆኖ ቀጥታ ሄዶ ያቺን ነገር ብቻ ስፔሲፊክ የሆነችዋል። ልክ የኮላሊት ጠጠርን እንደሚበትን ሌላም ካንሰር ቢሆን ሌላ ነገር ቢሆን የእግዚአብሔር ቃል ይበትነዋል። ኢየሱስ እንደዛ ያደርገዋል። የሚከብደንን እግዚአብሔር ያራግፈዋል። በዚህ ቃል ብዙ ነገር ያደርጋል እግዚአብሔር። ቃል ያለው ቃልና ቅል ይለያል። ጊዜ ምንድን ነው ያለው? ቅል ድንጋይ ይሰብራል ይላሉ። ኖ እግዚአብሔር ቃል ያን ድንጋይ ያልፋል። አለት ነው የእግዚአብሔር ቃል። የእግዚአብሔር ቃል አለት ነው ወገኖች፣ የማይነቃነቅ በማንኛውም ሁኔታ ለማንኛውም ነገር እጅ የማይሰጥ የሞትን ጉልበት የሻረ የኔና የእናንተን ኃጢአት ያነሳ የእግዚአብሔር ቃል ኢየሱስ ክርስቶስ ነው ወገኖች። ይህ ቃል በእኔና በእናንተ ውስጥ እንዳደረ ደግሞ ዮሐንስ ይናገራል። ቁጥር 1 14 ላይ ቃልም ስጋ ሆነ ጸጋንና እውነትም ተመልቶ በእኛ አደረ ይላል። ይህ ቃል በእኔና በእናንተ ውስጥ ጸጋንና እውነትን ተሞልቶ አደረ። አደረ ብቻ ሳይሆን ከረመ፣ ይቀጥላል። ክርስቶስ እስኪመጣ ድረስ ያ ቃል በውስጣችን ይሆናል። ያ ቃል በውስጣችን ይሰራል ወገኖች። ይህ ቃል እንዲሁ እንደ ቀልድ የምናራግፈውና ተወዝብዞ የሚቀር አይደለም። ሀገር ቤት እንደሚሉት ምን ከሆነ ይገፋል፣ ምን ከሆነ ይሆናል ይላሉ። ዝም ብሎ ጊዜያዊ ነገር አይደለም በውስጣችሁ የገባው ክርስቶስ ወገኖች። ስለዚህ ይሄ ክርስቶስ በውስጣችን ሊሰራና ሊያድግ ይገባል። የእሱ መልክ እኔና እናንተን ሊሸፍን ይገባል። ለዚህም መሰለኝ ሐዋርያው ጳውሎስ ለገላትያ ሰዎች ሲናገር ያ ክርስቶስ በውስጣችሁ እስኪሳል ድረስ አመጣለሁ የሚለው። ያ ክርስቶስ በእኔና በእናንተ ውስጥ ሊሳል ይገባል። ጀግንነቱና ኃያልነቱ ብቻ ሳይሆን ያ ልስላሴው፣ ያ ርኅራሄው፣ ያ ምን ልበላችሁ ማቴዎስ 5:5 ላይ እንደተጻፈ ያ የዋህነቱ በእኔና በእናንተ ውስጥ ሊገባ ይገባል። ብዙ ጊዜ እኔና እናንተ የምንወስደው ከእግዚአብሔር ቃል ጥንካሬንና ኃያልነትን አበሻም ደግሞ በመሆናችን ኃይለኝነትን ነው። ያ ኃይለኝነት ወንዝ አያሻግርም ወገኖች። ያ ኃይለኝነት መንግስተ ሰማይ አያስገባም። ወንዝ ተው፣ ወንዝ ተው፣ መንግስተ ሰማይ አያስገባም። ና ክርስቶስ ዛሬ በኔና በእናንተ ውስጥ ያደረገው ነገር ካለ፣ ያደረገው ነገር ከተረዳን፣ ትልቁ ነገር ከተደረገልን ከመንግስተ ሰማይ ያ እንዳለ ሆኖ፣ ያ ደህንነት እንዳለ ሆኖ፣ በመሬት ላይ ግን ስንኖር፣ በመድር ላይ ስንኖር ያ ለስላሴና ያ ፍቅር ይገባናል ወገኖች። በኔና በእናንተ መሃል ፍቅር ሊኖር ይገባል። ብዙ ጊዜ ክርስቲያኖች ጠላትን ውደዱ የሚለውን መልእክት እንረሳለን። እና ጠላትን መውደድ አይደለም፣ ወዳጆቻችንን መልሰን እንጠላለን ወገኖች። ለወገኖቻችን በጣም ጠንካራ እንሆናለን፣ ለቤተሰባችን በጣም ጨካኝ እንሆናለን፣ ለሚወዱን ሰዎች በጣም በቃ እንቆራረጣለን ወገኖች። ክርስቶስ ግን እንደዚህ ያለ አምላክ አይደለም። ቃሉን ላከ፣ ፈወሳቸው፣ ከመከራቸውም አዳናቸው ይላል። እግዚአብሔር ዛሬ ቃሉን ኢየሱስን ልቆ እኔና እናንተን ሲያድን፣ ያ ቃል ደግሞ ትንንሽ የሆኑ ምድር ላይ ስንመላለስ የሚገጥሙንን ነገሮች ሊፈውስና ሊረዳን ነው ወገኖች። የክርስቶስን ያን ርኅሩኅን ሳይድ እንድንይዝ እፈልጋለሁ። ሪሊ ይሄ የእግዚአብሔር ቃል ነው፣ ይሄ የእግዚአብሔር ሐሳብ ነው፣ ይሄ የእግዚአብሔር ሸክም ነው ወገኖች። ያ በቃ የዋህነቱ ተገቢ ነው። ሁሉንም ነገር እኔና እናንተን ሊያድን ብሎ ሰማይ ሰማያትን ጥሎ መጣ፣ ክብሩን ጥሎ መጣ፣ ቦታውን ጥሎ መጣ፣ ኃያልነቱን ጥሎ መጣ፣ አምላክነቱን ጥሎ መጣ እና በሰዎች መሃል እኔ እዚህ ውስጥ ግርግም ውስጥ የተወለደ አለ? እኔ እንጃ። አንድ ነገር አይገርማችሁ? እናት ልትወልድ ስትል ቦታ አሰናድታ ምናምን ቦታ ታመቻቻለች አይደል? ወይም ይመቻቻል። አባትም ገና ሳይወለድ እንግዲህ ቤት ይቀባል፣ ክፍል ምናምን ያዘጋጃል፣ አገር ቤትም በሚሆነው። ኢየሱስ ክርስቶስ ግን እንደዛ የእንግዳ ማረፊያ ቦታ ስላልነበራቸው በሆቴል ፈልገው አጥተው የመጨረሻ ያገኙት ቦታ ግርግም ነበር፣ የከብቶች ማደሪያ። ሙቀቱ ደስ ይላል። ለወንጌል አገልግሎት ሄደን ተኝተን እናቃለን እና ከብቶች ያሉበት ቤት ደስ ይላል፣ ይሞቃል። ግን ክርስቶስ ክብሩ ያንን ይመጥነዋል እንዴ? አይመጥነውም። ለእኔና ለእናንተ ሲል ከዚያ ስደቱ፣ ቅድም ፓስተር ብለዋል፣ ስደቱ ወደ ግብፅ ሲሰደድ ሕፃናት የሞቱት ያ ሁሉ፣ ከዚያ እድገቱ ያናጢ ልጅ እየተባለ ምናልባትም እኮ ያለ ጋብቻ የተወለደ ልጅ ተብሎም ተሰድቦም ሊሆን ይችላል፣ አላውቅም። ቃሉ ስለማይናገር መናገር አልችልም፣ አልደፍርምም። ግን ያንን ነገር ብናስበው መልካም ነው። ያ ክብሩን ጥሎ የመጣው አምላክ ግን ለምንድን ነው በእኔና በእናንተ ሕይወት ውስጥ ያ መልካሙ ነገር እንዲቀረጽ ጌታ ይፈልጋል ወገኖች። እኛ ብዙ ጊዜ ያው አበሻ ምንድን ነው የሚያደርገው? ጀግንነት አለብን፣ ቁጣ አለብን፣ ጥሩ ነው። ግን በእግዚአብሔር መንግስት ውስጥ ያ አይሰራም። የሚሰራው ምንድን ነው? ኢሳያስ 42 ምዕራፍ 42 ቁጥር 3 ላይ እንዲህ ይላል፣ የተቀጠቀጠን ሸንበቆ አይሰብርም፣ የሚጤስንም ክር አያጠፋም፣ በእውነት ፍርድን ያወጣል ይላል። አያችሁ፣ ይሄ ከሰባት መቶ ዓመታት በፊት አካባቢ ስለ ክርስቶስ የተነገረ ትንቢት ነው። ይሄ ከላይም ያለው ባነበው፣ እነሆ ደግፌ የያዙትን ባሪያዬን ነፍሴ ደስ የተሰኘችበት ምርጤ፣ በእርሱ ላይ መንፈሴን አድርጌያለሁ። እርሱም ለአሕዛብ ፍርድን ያወጣል፣ አይጮህም፣ ቃሉንም አያነሳም፣ ድምፁንም በሜዳ አያሰማም። የተቀጠቀጠ ሸንበቆን አይሰብርም፣ የሚጤስንም ጧፍ ክር አያጠፋም፣ በእውነት ፍርድን ያወጣል። ይሄ የጌታችን ባሪያ ነው፣ ባህሪ ነው። ባህሪው ይሄ ነው ወገኖች፣ የጌታ ባህሪ ይሄ ነው። ኢቨን ምንድን ነው በክርስትና አንዳንዴ ወይም በዚህ ዓለም የተቃኘን አንዳንዴ እናስቸግረን፣ ትክክል በሆንበት ነገር ላይ አንዳንዴ ትክክል ነኝ ብሎ መታገልና ማሸነፍ ማሸነፍ አይደለም። ትክክል በሆንበት ነገር ላይ ግን መሸነፍ ማሸነፍ ነው። በሚመች ነገር ሳይሆን በማይመች ነገር አልፎ ለጌታ መቆም ያ ትልቅነት ነው። ያ የእግዚአብሔር ራህራህ ነው ወገኖች። ይሄ ትክክለማ በሚያምረው ነገር ማሸነፍና የሆነ ነገር አግበስብሶ መገኘት ምንም አይደለም ወገኖች። የጌታ ባህሪ ምንድነው? በሚሰድቡት መሃል መስቀል ላይ እንኳን ተሰቅሎ ያለ ሌባና ወንበዴ ተብሎ የተሰቀለ ሰው ሲሰድበው የሚምር አምላክ ነው። እኔና እናንተ ግን አንዳንዴ ምን ይከብደናል? የራሳችንን የሆነውን አብረን የምንበላውን አብረን የምንጠጣውን ወገን አንድ ህብስቱን የምንካፈለውን ጽዋውን የምንካፈለውን ሰው ጋር መግባባትና አብሮ መሄድ ያቀተናል። የመስቀሉ ቃል ይሄ አይደለም? ብዙ ቦታ አበሻ ያለበት እኔ ሰሞኑን ከዛ ተይተነሳ አይደለም አገለግለው፣ ግን እግዚአብሔር ቀድሞ የሆነ ነገር ያሳየኝ ነገር የሰጠኝና ያስተማረኝ ነው ይሄ ነገርና አንዳንዴ አብረን መሆን አንችልም። ባለቤቴ ምን ትላለች? እናንተ አበሻዎች ሁሌ በቃ ሰርፕራይዝ ታረጉኛላችሁ ትላለች። ሰሞኑን በዚህ ድሜ ፒያኖ ማራለው ብዬ እንትን ስል ቅኝቱን አየችውና ፒያኖ ትጫወታለችና በቃ እናንተ ነገር ሁሌ ሰርፕራይዝ አያጣውም ትላለች። ቋንቋውም እንደዛ አንዳንዱ መነጽር ይመስላል ፊደሉ፣ አንዳንዱ አፍንጫ ትላለችና ምንድነው ወገኖች፣ አብረን መብላት እንችላለን፣ አብረን መኖር ግን አንችልም። የእግዚአብሔር መንግስት ግን እንደዛ አይደለም። ማርያም ዋጋ በሚያስከፍላት ነገር ላይ ነው እግዚአብሔር ባሪያ ሆይ እንደ ቃል ይሆንልኝ ያለችው። ፌስቡክ ቢኖር ዩቲዩብ ቢኖር ፕሮግራም የሚሰራበትና የሚሸቀልበት ነገር ነበር የሷ ማርገዝ። እሷ ግን የሚመጣውን ዋጋ ያወቀችው የጌታ ባሪያ ሆይ እንደ ቃል ይሆንልኝ ያለች። ዛሬ እንደ ቃል ይሆንልኝ የምንለው ነገር ሊኖር ያስፈልጋል። ያ ማለት ምንድነው? እኔ ትክክል ነኝ ግን የኔ ሳይሆን የቃል ይሁንልኝ። ኢየሱስ ክርስቶስ ያደረገው በጌቴሰማኒ ይሄ ነው። አባት ሆይ ፈቃድ ቢሆን ይሄንን ጽዋ ከኔ ውሰድ፣ ትለፈኝ፣ አልፈልጋትም። ዋጋዋ ብዙ ነው፣ ይከብዳል፣ ያማል። ነገር ግን የኔ ፈቃድ ሳይሆን ያንተ ፈቃድ ይሆናል። እና ይሄ ነው እዚህ ጋር የሚጤስ ጧፍን ክር የማያጠፋ አምላክ ቅጥቅጥ ቸንበቆን የማይሰብር አምላክ ባህሪው ያ ባህሪ ነው። እኔና እናንተ ዛሬ ስለ ሞትና ትንሳኤው ስናወራ ሊገባብንና ሊኖርብን የሚገባው ያ የመስቀል ቃል፣ ያ የመስቀል ኃይል፣ ህዝብን ያዳነ ዓለምን ያዳነ ያኖራትና የሚያኖራት ቃል ምንድን ነው? በየዋህነት መመላለስ ነው። በኃይለኝነት መመላለስ አገር ቤትም እያዋጣን አይደለም ወገኖች። በፖለቲካው እናያለን፣ በቸርች እናያለን፣ እዚህም እናያለን። እንዴ አንዳንዴ እኮ ፖለቲካው በቃ በኃይለኝነት የተቃኘ ነው። ተቃዋሚም ኃይለኛ ነው፣ መንግስትም ኃይለኛ ነው፣ ሁሉም ኃይለኛ ነው። የእግዚአብሔር መንግስት አሰራር በኃይል አይደለም፣ በየዋህነት ነው፣ በመተው ነው፣ በማለፍ ነው፣ ለጌታ በመስጠት ነው። የእግዚአብሔር ባሪያ ወይ እንደ ቃል ይሁንልኝ በማለት ነው። ፖለቲካ ትንሽ ይለያል ልትሉኝ ትችላላችሁ። ነገር ግን ከመሪዎች ማለፍ ይጠበቃል፣ መለስለስ ይጠበቃል። በቸርች በተለይ ህይወት ውስጥ ይሄ ነገር ያስፈልገናል፣ ይሄ ነገር ያስፈልገናል። ኢየሱስ ወዶ አይደለም፣ የእግዚአብሔርን ዓላማ ሊፈጽም ሲል ነው ሁሉንም ነገር የተወ። በእንጨት ላይ የሚሰቀል የተረገመ ነው ወገኖች። ለኔና ለናንተ ሲል ተረገመ። ኢየሱስ ክርስቶስ የተረገመ ሆነ። ወይ የተረገመ የሚሉትን ስድብ እዚህ ሀገር የሚሳደቡ አይመስለኝም። እኛ ሀገር ለምዶብናልና እንላለን አንዳንዴ፣ እሱኮ እንዲህ ነው እንዲህ ነው። እዚህ ሀገር አይባልም። ስዊድን ያቺን ቃል ከተጠራ በጣም ከባድ ነው፣ ጦርነት ነው የሚፈጠረው። በክርስቲያን ዙሪያ ያቺ ቃል አትባልም። እንትንም ነው ይሄ በየቀኑ የሚሳደቡት የእርግማን ቃል ስለሆነ እና ግን ክርስቶስ ለኔና ለናንተ እንደዛ ሲሆን እኔና እናንተ ብቻ ድነንበትና እኔና እናንተ እንድንጨፍርበት እኔና እናንተ ብቻ እልል እንድንልበት ሳይሆን ለሌላ መፍቴ እንዲሆን ነው፣ ለሌላ እንዲተርፍ ነው። ያ ክርስቶስ ለኔና ለናንተ የሰጠው ያካፈለው ፍቅር እንድንገባበት ያደረገው ፍቅር በኔና በእናንተ ውስጥ አልፎ ሌሎችን እንዲነካ ነው። ወገኖች እንደዛ ካላደረግን አስቸጋሪ ነው። ያንን ካላደረግን ክርስትና የሚሆነው ብቻችንን መኖር ነው፣ ብቻችንን መጫወት ነው፣ ብቻችንን ያስቀረናል። እንዴ አንዳንዴ ሁለት ወይ ሶስት ሆኖ መቅረት እኮ ጀብዱ አይደለም ወገኖች፣ ግን ከፍለን የሚከፈል ዋጋ ኖሮ አብረን መኖር ትልቅ ነገር ነው። በትዳር ብዙ አመት የኖራችሁ ሰዎች ሁሌ ሁሌ ሰላም አይደለም ሁሉም ነገር፣ ግን በመቻቻል በመስጠት በመፍቀድ ነው። አንዳንዴ ከፈረንጅ ጋር እንዴት ኖራለህ የሚሉ ሰዎች አሉ። ችግሩ ነጭና ጥቁር መሆን አይደለም፣ ችግሩ ወንድና ሴት መሆን ራሱ ከባድ ነው። ሰው መሆን ከባድ ነው። በአጠቃላይ ወንድና ሴት ከተለያየ ዓለም ነው የመጣ ነው። ያው እግዚአብሔር ቢፈጥር ነው። አንድ መጽሐፍ ነበረ Women are from Men are from Mars, Women are from Venus ነው ምናምን የሆነ ነገር አለና ከተለያየ ዓለም ነው አንዳንዴ የመጣ ነው። ያም ከባድ ነው። በክርስትና ግን እግዚአብሔር አብሮ ያኖረናል ወገኖች። አብረን እንኑር። ሐዋርያው ጳውሎስ ቅድም ብየዋለው ይሄ ቃልና ልጆቼ ሆይ ክርስቶስ በእናንተ እስኪሳል ድረስ ዳግመኛ ስለእናንተ ምጥ ይዘኛል ይላል። ክርስቶስ በእኛ ሊሳል ይገባዋል። ስዕልን ምንድን ነው? ኤግዚቢሽን ማዕከል ሄደን ስዕልን እናያለን። የአዲስ አበባው ኤግዚቢሽን ማዕከል የሚሸጥ ነገር ምናምን ያለው ኤግዚቢሽኖች የሚደረጉበት ሙዚየሞች ሄደን ስዕልን እናያለን አይደል እንዴ? እኔ እንኳን ብዙም ወድጄ ሳይሆን ተገድጄ አስገድደውኝ ሄጄ ነው እና እናያለን ስዕልን። ክርስቶስ በእኔና በእናንተ ውስጥ ከተሳለ ብዙ ሰዎች ያዩታል። ኤግዚቢሽን ማዕከል ላይ ሳንቀመጥ የሆነ ቦታ ሳንሰቀል በሕይወታችን ያ የተሳለው ክርስቶስ ጎልቶ ሲወጣ ያ የሱ ከለር ሰዓሊው መንፈስ ቅዱስ ያደረገው ስዕል ለሰው ሲታይ ሁሉም ያየዋል። ያ ሰው ይሄ ሰው አንድ ወቅት በኮቪድ ሰዓት ፋብሪካ ውስጥ ሰራ ነበር፣ ሌላ ስራ ነበረኝ ያንትቼ ተቀጥሬ ሰራ ነበርና ጧት 6 ኦክሎክ ጧት ስገባ ሃሌሉያ ይያልኩ ምናምን ነው ገባውና አንዳንዶቹ ምንድነው አንተ እንዲህ የሚያስቀ በዚህ በማለዳ እኛ ገና አፋችንን መክፈት ሲያቀተን አንተ ትስቃለህ። አንዱ የውሳኔ ጉዳይ ነው፣ ሌላው ደግሞ በውስጣችን ያለው ክርስቶስ ነው። ነገርኩት አንዱን ከሌላ ሀገር የመጣ ሰው ነው ካቶሊክ ነኝ ይላል። እኔ አንዱ የምርጫ ጉዳይ ነው እዚህ ተቆጥቼ ምናምን አስበው እስቲ በዚህ ጥቁረቴ ላይ ምን እንደምመስልህ አስበው እስቲ። ከዛ ደግሞ አስበው እኔ ቤት አኩርፌ መጥቼ እዚህ ባኮርፍና አንተ ላይ ብገልጠው ምኑ ደስ ይላል? እየሰደብከኝ ነው የምትለው። ግን እንደዚህ ምስቀው ደግሞ ወድጄ ሳይሆን በውስጤ ያለው ክርስቶስ ነው፣ በውስጤ ያለው መንፈስ ቅዱስ ነው። ወገኖች በእናንተ ውስጥ ይቃል አለ። ይቃል ይሰራል። ቃሉን ላከ ፈወሳቸው ከመከራቸው ማዳናቸው ይላል። ምንም አይነት ነገር ቢሆን ምንም አይነት ቻሌንጅ ቢኖርባችሁ በውስጣችሁ ይህ ቃል በእናንተ ውስጥ ይሰራል። ይህን ቃል ዛሬ ተቀሰቀሱት ዘንድ ይገባል፣ እንዲኖር ታደርጉት ዘንድ ይገባል፣ ወደዚህ ቃል ኮኔክትድ እንድንሆን ዘንድ ይገባል። ዛሬ የጌታን ራትም ስንወስድ ያ ቃል በውስጣችን ህያው ሆኖ ያንን የምንመሰክር የምንናገር። አንዳንዴ መመስከርም አያስፈልግም፣ እንዲሁ ህይወታችን ይናገራል ወገኖች። አትመስክሩ ማለት አይደለም። አሜን፣ እንስማማለን። አትመስክሩ፣ አትጡ፣ ስትሪት ሚሽን ምናምን ካለ አትጡ አይደለም፣ ግን እንዲኖር ይገባል። በቃ ያ ቃል በውስጣችን እና ወገኖች እኔና እናንተ ከክርስቶስ ጋር ተሰቅለን ትንሳኤው ገብቷል በውስጣችን፣ ትንሳኤው ይኖራል በውስጣችን። አሜን አሜን። እና ዛሬ ይሄንን ቀን ስናስብ ወገኖች በቃ ሌላው አይደለም ይሄ አሸናፊነት። አንዳንድ መዝሙሮች አሉ። እኔ አሁን ዛሬ የደረጀን መዝሙር በጣም ስለምወደው ምንም አልተራደረም በደሬ መዝሙር፣ ግን አሉ አዳዲስ መዝሙሮች የመጡና አንዳንዴ አልችላቸውም መዘምርና ሁሌ በቃ አሸነፍኩኝ ምናምን አይደለ ነው። መሸነፍም መልካም ነው ወገኖች፣ ያው እኛ አካባቢ ደግሞ እኔ ከደቡብ ስለመጣሁ ቀጥ አድርጌም አልዘምርም ነበር። እዛ ከዚህ ሀገር ሄጄ አንድ የተወሰነ ዓመት ኢትዮጵያ ሳገለግል ያስቸገረኝ እነኛ አዳዲሶቹ መዝሙሮች አልችላቸውም፣ አይገባኝም በቃ። እና ወገኖች እኛ እንትን አይደለንም፣ ክርስቲያን ተዋጊዎች አይደለንም። በቃ ማሸነፍን ብቻ ያወጅን ይሄ በስጋ ምን ኖር ሰዎች አይደለንም። በመሸነፍ ውስጥ ጌታ የሚያሸንፍልን ሰዎች ነን። ውጊያው የእግዚአብሔር ነው፣ ድሉ የእግዚአብሔር ነው ወገኖች። የዛ አይነት ህይወት ነው። ስለዚህ እኔ ዛሬ በቃ ምፈልገው ነገርና እግዚአብሔር ለእናንተ የሚናገረው ነገር ወደ እግዚአብሔር ድል ስንገባ ያን መንፈስ የክርስቶስን የሚጤስ ጧፍን ክር ያኮ ይጨሳል፣ ይሸታል። እዚህ ሀገር ከሆነ አላርም እንትን ይላል ጭሱ፣ የእሳት አደጋን ይጠራብናል አይደል እንዴ? ያንን ግን የማያጠፋ አምላክ ነው። ብርሃን የጠፋበትን ያን የሚጤስ ጧፍ ይሁን ብሎ የሚተው አምላክ ነው። ቅጥቅጥ ሸንበቆ ለምንም አይጠቅምም። ያንን የተሰባበረ ሸንበቆን የማይሰብር አምላክ ነው። ለምን? ተስፋ አለው ብሎ ስለሚያምን። ለምን? ያንን መቀየር ስለሚችል። ለምን? ያ ይጠቅማል፣ አንድ ቀን ብርሃን ይሆናል ብሎ ስለሚያስብ። እኔና እናንተ አንዳንዴ የሚከብደን ነገር ለሌላው ያንን ነገር እድል አንሰጠውም። ለእኛ ያ እድል ተሰጥቶን ለሌላው ያንን መስጠት አንፈልግም። አንድ የሚገርመኝ ነገር በክርስትና ውስጥ ሁሉም በቃ መንፈሳዊ ጠበቃ ሆኖ አስቸግሯል። ሁሉም ቃሉን በሌላ ሰው ላይ የሚተረጉም፣ በሌላ ሰው ላይ እንዲሰለጥን የሚያደርግ፣ በራሱ ላይ ግን አይሰለጥንም። አንተ ፍቅር የለህም ብሎ የሚሰብከው ሰባኪ ወደ እሱ ስትመጡ በምንም ተአምር ፍቅር የለውም። እግዚአብሔር ይጠብቀን ከዛ። እኔ ላለው በእርግጥ ላለው ይቅርታ ህይወቴን የቀየረ ሰው ነኝና በይቅርታ መደራደር አልፈልግም። ትዕቢት እንዳይሆን እግዚአብሔር ይርዳኝ፣ ይጠብቀኝ። ይቅርታን በምንም ተአምር አላመቻመችም። ባጠፋሁበት ነገር ይቅርታ ለመጠየቅ ወደኋላ አልልም ወገኖች። ለምን? ብዙ ነገር እግዚአብሔር የለወጠልኝ የሰራልኝ ሰው ነኝና። ግን ያ የክርስቶስ የሚጤስ ጧፍን የማያጠፋበት ባህሪ፣ ያ ቃል፣ የመስቀሉ ቃል በቃ ለማይገባቸው ሰው እየተሰጠ ለማይገባው ህዝብ፣ ለማይገባው ህብረተሰብ ኮሚኒኬት የተደረገ ሰማያዊ አጀንዳ ነው። ወደዚህ ብንገባ ነገ በቃል ዙሪያ እናገራለሁ። አንድ ክፍል ብቻ ወስጄና ወገኖች፣ የእግዚአብሔር ቃል ይብራለን። የእግዚአብሔር ቃል ደግሞ ይሄ ሬማ የሚባለው ተለይቶ የሚወጣ ህይወትን የሚያሻገርና የሚያኖረው ቃል ይምጣ ወገኖች። ዛሬ ያ ክርስቶስ በውስጣችን እንዲሳል ክርስቶስ ይፈልጋል። እንፈልገዋለን ወይ? ያ እንዲሳል፣ ያ የእሱ ርኅራኄ፣ ያ የእሱ ለስላሳነት፣ የዋህነት። ወገኖች የዋህነት መጥፎ አይደለም። የዋህ ምን ይሆናል እንደሚባለው አይደለም። የዋህነቱ ወራሾች ያደርገናል፣ ያኖረናል፣ አብሮ ያሰፋናል፣ ያበዛናል። ያንን እንስራው ወገኖች። የሚጤስ ጧፌን አላጠፋም መዝሙር ፓስተር ትመራናለህ የኔ